Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት እንግዲህ ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻቸው። የምሽትን ፕሮግራማችንን እናስተዋውቃችሁ። በኦሮሚያና በሶማሊያ ክልል አዋሳኝ ወረዳዎች በተከሰተው ግጭት ውስጥ የተሳተፉና የሰው ሕይወት ያጠፉ የጸጥታ አካላትን ማንነት ከማጣራቱ ስራ በኋላ እንደሚገለጽ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሚኒስትር አስታውቋል።
ያላለቁ ስራዎች ስላሉ የፌደራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ነገር ግን ይሄ መረጃ የሚደበቅበት ምክንያትም የለም፣ ግን ጊዜ ያስፈልጋል።
ዶክተር ነገሪ ሌንጮ የሰጡትን መግለጫ ይዘናል።
ድምፃዊ ፀሐዬ ዮሐንስ ያዜመውን ሳፕ ሳማርኪኝ የተሰኘውን ነባር ዜማ በአዲስ ቅንብር በማዜምና በሌሎችም ኢትዮጵያዊ ነባር ዜማዎችን በአዲስ ቅንብር በመስራት በመድረክ በመጫወት በእስራኤልና በአውሮፓ ሀገራት ከፍተኛ ተወዳጅነትን አትርፏል።
ኢትዮጵያ ሙዚቃ ለዓለሙ በጣም አዲስ ነው፣ አያውቁትም። እና ሳውንዱ ሲሰሙት በጣም ዋው፣ ዲስ ስታፍ ኢዝ ግሬት, it's wonderful. Wow, it's Ethiopian music. I never knew that Ethiopian music is such wonderful. They're really excited.
ተደሰቱ።
በጣም ተደሰቱ።
እንደዚህ የሚያስደስታቸው ድምጻዊ ጊሎ ያሎ የጋቢና እንግዳችን ሆኖ በዚህ ቻሪፍ ታክሲ ይሳፈራል። ሁለተኛውን ክፍል ዛሬ እናቀርብላችኋለን።
ወደ ሶስተኛው ዘገባችን ስናልፍ ደግሞ ያለፈው አመት የኢትዮጵያ የምጣኔ ሀብት እድገት መለኪያዎች በተለይ የእናንተን ኪስ የሚመለከተው ጉዳይ ላይ እናተኩራለን።
ጭማሪ ማለካልን የእስከ ዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጅናል ወይም አነስ ያለ የኤክስፖርት ጭማሪ ነው ማምጣት የቻሉ።
የምጣኔ ሀብት አማካሪው ጌታቸው ተክለ ማርያም ዝርዝሩን ይዟል።
ሙሉ ዘገባውን እንግዲህ ይዘን እንቀርባለን ማለት ነው። ጊዜ ከበቃን ደግሞ ሙዚቃዎች ይኖሩናል፣ ሌሎች ዘገባዎችም እንጨምራለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ባለፈው ቅዳሜ ሶማሊያ መዲና ሞቃዲሾ ውስጥ ወደ 300 የሚጠጋ ሰው ያለቀበትና ከ400 በላይ ያቆሰለውን ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ ሕዝብ ሞቃዲሾና ሌሎች ከተማዎች ውስጥ ሰልፍ አካሄደ። ትናንት ረቡዕ የተቃውሞ ሰልፉ የተካሄደው ሕዝቡ በብዛት ወጥቶ ለጥቃቱ ሰለባዎች ጸሎት እንዲያደርስ የሞቃዲሾ ከንቲባ ያደረጉትን ጥሪ ተከትሎ ነው። የሶማሊያ መንግስት መኪና ላይ በተጫነ ቦምብ ፍንዳታውን ያደረሰው ጽንፈኛው ቡድን አልሸባብን ተጠያቂ አድርጓል። የትናንቱ ሰልፍ ከመካሄዱ አስቀድሞ ራሳቸው ላይ ቀይ የጠመጠሙ ወጣት ወንዶች በከተማዎቹ እየተዘዋወሩ የንግድ ቤቶችን በግድ አዘግተዋል።
ቶጎ ውስጥ በጸጥታ ኃይሎችና የፕሬዝዳንት ፎሬ ኛሲቢኔ አገዛዝ እንዲያበቃ በጠየቁት ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ቢያንስ 4 ሰዎች መገደላቸው ተገለጠ። ዛሬ የቶጎ የጸጥታ ሚኒስትር ኮሎኔል ዳሜ ሄሚ ያርክ በሰጡት መግለጫ ዋና ከተማዋ ሎሜ ውስጥ 1 ሰው፣ 3 ሰዎች ደግሞ ሁለተኛ ትልቋ ከተማ በሆነችው ሶዶኬ ውስጥ መገደላቸውን ገልጸዋል። ከትላንቱ ግጭት በተያያዘ 60 ተቃዋሚ ሰልፈኞች መታሰራቸውንም ባለስልጣናቱ ጨምረው አስረድተዋል።
አፍጋኒስታን ውስጥ የታሊባን ኃይሎች በአንድ የጦር ሰፈር ላይ ጥቃት አድርሰው በትንሹ 43 ወታደሮችን መግደላቸውን የሀገሪቱ የመከላከያ ሚኒስትር አስታወቀ። ካንዳሃር ውስጥ በሚገኘው የጦር ሰፈር ላይ በደረሰው በዚህ ጥቃት 9 ወታደሮች ሲቆስሉ ሌሎች 6 ወታደሮች የደረሱበት ጠፍቷል ተብሏል።
በመጨረሻም የስፔን መንግስት ካታሎኒያን ራስ ገዝ አስተዳደሯ የሚገፍ እቅድ ማውጣቱን ዛሬ ይፋ አድርጓል። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡን እቅድ እገፋበታለሁ ብሎ ማስታወቃቸውን ተከትሎ ነው። የስፔን ጠቅላይ ሚኒስትር ማሪያኖ ራጆይ ጽህፈት ቤት ባወጣው መግለጫ የህገ መንግስቱ አንቀጽ 155 ለማንቀሳቀስ ልዩ የካቢኔ ስብሰባ ለማካሄድ አቅደናል ብለዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘር ነው።
እኔም መስታወት አራጋው። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ውስጥ የተሳተፉና የሰው ሕይወት ያጠፉ የጸጥታ አካላት ማንነት ከማጣራቱ ስራ በኋላ እንደሚገለጽ የመንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ ሚኒስትር አስታውቀዋል። ሚኒስትሩ ሰሞኑን በሰጡት መግለጫ በፌዴራል ፖሊስ የሚሰጠውን መረጃና በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርበውን ሪፖርት መጠበቅ ያስፈልጋል ብለዋል። እስክንድር ፍሬው ተከታዩን ይዟል።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን የሰጡት መግለጫ የተለያዩ ጉዳዮችን የሸፈነ ነው። በተለይ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች ከተከሰተው ግጭት ጋር የተያያዙ ጥያቄዎች በዛ ያሉ ነበሩ። መንግስት ግጭቱን ተከትሎ የተፈጸሙ የሰብአዊ መብት ጥሰቶችን የሚያጣራ ቡድን ወደ ስፍራው መላኩ ይታወሳል። እነዚህ የሰብአዊ መብት ኮሚሽን አጣሪዎች የታጠቁ ኃይሎችን ጨምሮ በተለያዩ ወገኖች የተፈጸሙ የሰብአዊ መብት ጥሰቶችን እንደሚያጣሩም ሲገለጽ ቆይቷል። ከትናንት በስቲያ በተሰጠው ጋዜጣዊ መግለጫ ለሚኒስትሩ ከቀረቡት ጥያቄዎች አንዱ ታዲያ እነዚህ የታጠቁ ኃይሎች እነማን ናቸው የሚል ነው። ይህ በሂደት ይፋ እንደሚደረግ ነው ሚኒስትሩ በመላሹ ያብራሩት።
የታጠቁ ኃይሎች የተባሉት እነማን ናቸው? የፌደራል ፖሊስ ሪፖርት እያቀረበ በተለይም ደግሞ ለፌደራል ግብረ ኃይል ይሄንን ጉዳይ ለመከታተል እኛም ያለንበት ግብረ ኃይል ነው። በየጊዜው የጸጥታ ሁኔታው ያለበት ሁኔታ ያቀርባል። ትናንትና ሪፖርት ያቀረበበት ሁኔታ አለ። የታጠቁ ኃይሎች የሚባሉት ይታወቃሉ። በሰብአዊ መብት ጥሰት ውስጥ የዜጎችን አካል ጉዳት እንዲሁም ደግሞ ሕይወት ያጠፉ አካላት፣ ቤት ያቃጠሉ የጸጥታ አካላት ተለይቶ ይታወቃሉ። እነዚህን በትክክል ከሚወሰደው እርምጃ ጋር ለመግለጽ ደግሞ ያላለቁ ስራዎች ስላሉ የፌደራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ነገር ግን ይሄ መረጃ የሚደበቅበት ምክንያትም የለም። ግን ጊዜ ያስፈልጋል። አንደኛ የማጣራት ስራው ስላላለቀ እና እየተወሰደ ያለው እርምጃም ገና ሂደት ላይ ስላለ ጊዜውን በመጠበቅ በአንድ በኩል በፌደራል ፖሊስ በኩል የሚቀርብ አለ። ወደ ህግም ሲቀርቡ ማንነታቸው በትክክል የሚገለጥበት ሁኔታ አለ። ሌላ ደግሞ በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርብም ሪፖርት ስላለ ያንን ጠብቀን ብናየው ጥሩ ይሆናል።
ከዚህ ግጭት ጋር በተያያዘ በቁጥጥር ስር የዋሉት ሰዎች ቁጥርም እንደዚሁ በሂደት እንደሚገለጽ ነው ሚኒስትሩ የተናገሩት። የግጭቱ አካባቢ በመከላከያ ሰራዊትና በፌደራል ፖሊስ ቁጥጥር ስር መሆኑንም ነበር ሚኒስትሩ ያብራሩት።
በአሁኑ ጊዜ በወሰን አካባቢ በሁለቱም ክልሎች ወሰን አካባቢ ተፈጥሮ የነበረው ግጭት በመከላከያ ሰራዊት ጣልቃ ገብነት እንዲሁም ደግሞ በፌደራል ፖሊስ ድጋፍ ተደርጎ በአሁኑ ጊዜ ግጭቱ ቆሟል። የግጭቱ አካባቢ ግጭት የተከሰተባቸው አካባቢዎች በአሁኑ ጊዜ በመከላከያ ሰራዊት ቁጥጥር ስር ናቸው። ባለፈው እንደተገለጸው የታጠቁ ኃይሎች በሁለቱም ክልሎች በተለይ ሚሊሻዎችና ፖሊሶች ከዚህ ግጭት ቀጠና እንዲርቁ ተደርጓል ማለት ነው። ስለዚህ በአሁኑ ጊዜ የተረጋጋ ሁኔታ እንዳለና የከፋ ግጭት እንደሌለ ባለፈውም እንደተገለጸው አልፎ አልፎ ችግሮች በተለይም ደግሞ የመከላከያ ሰራዊት የማይገኝበት አካባቢ እሱም በጣም ቀንሷል ማለት ይቻላል። በአሁኑ ጊዜ ጥሩ ሁኔታ ነው ያለው። ስለዚህ ይሄ ዘላቂ ሰላምን ለማስፈን የሚደረገውን እንቅስቃሴ የሚደግፍ አስቻይ የሆነ ሁኔታ መፈጠሩን ነው መግለጽ የምንፈልገው።
ሚኒስትሩ በዚሁ ጋዜጣዊ መግለጫ እንዳሉት በሁለቱ ክልሎች አዋሳኝ ወረዳዎች የተከሰተው ግጭት በአገራዊ የንግድ እንቅስቃሴ ላይ ጭምር ተጽዕኖ አሳድሯል። በመንገዶች ላይ ያሉ መስተጓጎሎች እንደቀጠሉ ነው ነበር ያሉት። አካባቢው ከውጭ ወደ አገር እንደዚሁም ከአገር ወደ ውጭ የተለያዩ ምርቶች የሚተላለፉበት መሆኑን በማስታወስ
በተለይም ደግሞ በምስራቁ የሀገራችን ክፍል አርሶ አደሮች ጭምር ማለት ነው በፍራፍሬና በጫት ንግድ ወይ ደግሞ ምርት ላይ ኑሯቸው የተመሰረተ በዚህ በመንገድ ላይ በሚደረገው መስተጓገል አሁንም ህይወታቸው ችግር ላይ የወደቀበት ሁኔታ አለ። ምክንያቱም የጫት ምርትን በመሸጥ የሚተዳደሩ ብዙ አርሶ አደሮች አሉ በመስራቁ የአግሪቱ ክፍል እንዲሁም ደግሞ አትክልትና ፍራፍሬን በመምራትም የሚተዳደሩ አሉ። ይሄ ግጭት እንግዲህ የነሱንም ህይወት እየጎዳ እንደሆነ ነው። ምክንያቱም በሚፈለገው ደረጃ ወደ ውጪ ገባ እንዳይቀርብ የሚደረጉ ክልከላዎች አሉ። ይሄ ችግር ትኩረት ተሰጥቶት እንዲስተካከል በመንግስት በኩል ከዚህ በፊትም ክብሩ ጠቅላይ ሚኒስትር ባስተላለፉት አቅጣጫ መሰረት ማንኛውም የትኛውም ክልል ጸጥታ አካል በፌደራል መንገዶች ላይ ማስተጓገል እንዳይፈጠር ጥንቃቄ እንዲያደርጉ ከእንደዚህ አይነት ድርጊት እንዲቆጠቡ ተላልፎ ነበር። አሁንም ደግሞ ግጭቱ ስላለ አሁን በልዩ ሁኔታ ተጠያቂነትን በማስፈን እንደዚህ አይነት ድርጊት ውስጥ የሚሳተፉትን አካላት ቁጥጥር ስር በመዋል ይህንን ችግር ለመፍታት እየተሰራ ነው የሚገኘው። እንዲሁም ደግሞ በንግድ ሚኒስቴር የሚመራ አንድ ቡድን ተቋቁሟል። ያ ቲም ይህንን ችግር ለመፍታት አሁን ውይይት ጀምሯል። በተወሰነ ደረጃ እነዚህን ችግሮች በኃይል ሳይሆን የሕግ በላይነትን በማስከበር በውይይት ችግሮቹን ከነምንጫቸው ለመቅረፍ የተጀመረ ስራ አለ ማለት ነው። ነገር ግን ይሄም በተለይ በመንገዶች ላይ ያጋጠሙን ያሉ ችግሮች የሀገርንም ጥቅም የሚጎዳ ነው። በአንድ በኩል አርሶ አደሮች በዚህ የሚተዳደሩትን፣ በሌላ በኩል ደግሞ በዚህ የሚተዳደሩ ቤተሰብ ያላቸው የንግዱ ማህበረሰብም አለ። እነሱም ተጎጂዎች የሆኑ ነው። ከዛም ባሻገር ደግሞ የሀገርን ጥቅም እየጎዳ ነው። ምክንያቱም የውጭ ምንዛሪ የምናገኝባቸው ስለሆኑ ማለት ነው።
ድርጊቱ አገርን የሚጎዳና የማንንም ጥቅም የማያስከብር መሆኑን ያስታወሱት ሚኒስትሩ በአስቸኳይ እንዲቆም አሳስበዋል። መንግስትም እርምጃ መውሰዱን ይቀጥላል ብለዋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን መግለጫ የሰጡት በምክትል ጠቅላይ ሚኒስትር ደመቀ መኮንን ከተመራው ከፍተኛ የፌዴራል መንግስት የልዑካን ቡድን ጋር የግጭቱን አካባቢ ጎብኝተው ከተመለሱ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በምሽቱ ጋቢና እንግዲህ በዛሬው ያለፈውን አመት የኢትዮጵያ የምጣኔ ሀብት እድገት መለኪያዎች በተለይ የእናንተን ኪስ የሚመለከቱት ላይ እናተኩራለን። ዝርዝሩን ሄኖክ ይዟል።
የኢትዮጵያ የሕዝብ ተወካዮች ምክር ቤት የሶስተኛ ዓመት የሥራ ዘመንን የከፈቱት የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ በመንግስታቸው መሪነት በሀገሪቱ ተመዘገበ ያሉትን የምጣኔ ሀብት እድገቶች፣ ፈተናዎችና ቀጣይ የፖሊሲ አትኩሮቶችን አብራርተዋል። ኢትዮጵያ ላለፉት ሁለት ዓመታት በድርቅና በዝናብ እጥረት ተጠቅታ በሚሊዮኖች የተቆጠሩ ዜጎች ለተረጅነት ተጋልጠው ቆይተዋል። በአሁኑ ወቅትም ከ8 ሚሊዮን በላይ ሰዎችን ሕይወት አደጋ ላይ የጣለው ድርቅ የግብርና ምርትን በመቀነስ የዘርፉን እድገት በእጅጉ ተፈታትኖታል። ዶክተር ሙላቱ ተሾመ ሁኔታው እንዲያብራራሉ።
በ2008 ዓ ም በሀገራችን ከፍተኛ ድርቅ ተከስቶ የነበረ ቢሆንም ኢኮኖሚያችን በፈጣን ሁኔታ በማደግ የ8 በመቶ አማካይ ዓመታዊ እድገት ማስመዝገቡ ይታወሳል። በተለይም በዚሁ ዓመት የተከሰተው ድርቅ ለኢኮኖሚ ወደ 37 በመቶ ድርሻ የሚያበረክተውን የግብርና ዘርፍ ተጨማሪ እሴት በቅድ ከተያዘው የ8.2 እድገት ምጣኔ በማነስ የ2.3 በመቶ እድገት እንዲያስመዘግብ ቢያደርግም የሌሎች ዘርፎች ማለትም የማኑፋክቸሪንግ ኢንዱስትሪ ዘርፍ ከነባር ኢንዱስትሪዎች የማምረት አቅም መሻሻል እንዲሁም ወደ ማምረት የተሻገሩ አዳዲስ ኢንዱስትሪ ኢንቨስትመንቶች በመኖራቸው ምክንያት እጅግ ፈጣን እድገት ማለትም የ18.4 እድገት ማስመዝገብ ተችሏል።
የዓለም አቀፍ የገንዘብና የልማት ምጣኔ ድርጅቶች የኢትዮጵያን የምጣኔ ሀብት እድገት በ2008 ዓ ም መግቢያ ላይ በ4.5 ከመቶ ላይ አስቀምጠውት የነበረ ቢሆንም ድርቁ ያስከትላል ተብለው ተሰግተው የነበሩ የምርት ቅነሳዎች አስቀድሞ ከታሰበው የተሻሉ ሆኖ በመገኘታቸው አሃዙን በ200ኛ በተለይ IMF ከፍ ያደረገበት ሁኔታ ታይቷል። በዚህ ባለፈው አመት የነበረውን ሁኔታ የኢትዮጵያ መንግስት እንዴት ይመለከተዋል? ፕሬዚዳንት ሙላቱ ያብራራሉ።
የ2009 ዓመተ ምህረት የኢኮኖሚ እድገት መረጃ በቅርቡ የታወቀ በመሆኑ ኢኮኖሚያችን በአመቱ በአማካይ 10.9 በመቶ እድገት ማሳየቱን ያመለክታል።
የምጣኔ ሀብት እድገቱና የምጣኔ ሀብት ድርሻ በተለይ ያገልግሎት ዘርፉ የተጠናከረ ወሳኝ የሆኑት ግብርናና ኢንዱስትሪ ባሉበት ሲረግጡ መቆየታቸው የሚያሳስባቸው የምጣኔ ሀብት ባለሙያዎች የኢትዮጵያ ምጣኔ ሀብት ላይ አምራች የኢንዱስትሪ ዘርፍ ሚና ከፍ ሊል ይገባዋል ሲሉ ትንተናቸውን ይሰጣሉ። የምጣኔ ሀብት ክፍፍሉን ድርሻ ፕሬዚዳንቱ ሲያስረዱ
ግብርና የ36.3 በመቶ፣ ኢንዱስትሪ የ5.6 በመቶ፣ ከዚህም ውስጥ ማኑፋክቸሪንግ ኢንዱስትሪ የ6.4 በመቶና የአገልግሎት ዘርፍ የ39.3 በመቶ ድርሻ ነበራቸው።
ባለፈው ዓመት የኢትዮጵያ ምጣኔ በድርቅና ተያያዥ ችግሮች የግብርና ምርት እድገት የቀጨጨበት፣ የውጭ ምንዛሬ እጥረት የምጣኔ ሀብት እንቅስቃሴን ቀፍድዶ የያዘበት እንደሆነ በዓለም ባንክና ሌሎች የልማት ድርጅቶች ከ30 ዓመት በላይ ሲሰሩ የቆዩት ዶክተር አክሎግ ቢራራ ለዝግጅት ክፍላችን ሲያስረዱ የቆዩት ሁኔታ ነው። በሀገር ውስጥ የሚገኙ ባለሙያዎችም ይህንኑ የመከሩት በቀጣዩ ዓመት የውጭ ምንዛሬ እጥረትን ለመቅረፍ በተለይ የኢንዱስትሪና የግብርና ዘርፎች ከፍተኛ የእድገት አትኩሮቶች ተደርጎባቸዋል። ሆኖም በመላ ሀገሪቱ የተቀጣጠሉ ህዝባዊ ተቃውሞዎች የውጭ ባለሀብቶችን እንቅስቃሴ ተግ ያደረጉበት፣ አዳዲስ ባለሀብቶች ደግሞ ያሏቸውን ስጋቶች የጨመረ ሆኖ አልፏል። ከዚሁ ጋር ተያይዞ የኢትዮጵያ መንግስት ባለፈው ሳምንት ብር ከዶላር ጋር ያለውን የውጭ ምንዛሬ በ15 ከመቶ ዝቅ አድርጓል። ብር ከሰነበተበት የ22 ብር ከ40 ሳንቲም የዶላር ምንዛሬ ወደ 27 ብር በሚጠጋ ከፍ የተደረገበት ውሳኔ የውጭ ንግድን ለማበረታታት ያለመ ቢሆንም የዋጋ ግሽበት ስጋት ይኖረዋል ሲል የምጣኔ ሀብት አማካሪው ጌታቸው ተክለ ማርያም ያስረዳል።
ይሄ እንግዲህ እንደ ፖሊሲ የሚደረገው ኤክስፖርተሮችን ለማበረታታት በሚል ነው። ኤክስፖርተሩን አበረታቶ ኢምፖርት የሚያደርገውን ሰውዬ ደግሞ ኢምፖርት ከሚያደርግ ኢምፖርት የሚያደርገውን ወይ ከውጭ የሚያስገባውን እቃ አገር ውስጥ እንዲያመርተው ማበረታታት፣ ኢምፖርት ሰብስቲቱሽን የሚባለው ነገር እሱን ማበረታታት ነው አላማው። አሁን በኢትዮጵያ ሁኔታ ግን እሱ እውነት ነው ወይ ነው አሁን ጥያቄው። ኤክስፖርተሩ በዚህ ሁኔታ ተበረታቶ ወደ ውጭ በብዛት መጠን ኤክስፖርት ሲያደርግ አይተናሉ። እንደዚህ አይነት እርምጃዎች በተወሰዱባቸው ከዚህ በፊት ባሉት ሁኔታው ጭማሪ ማለ ካልን የእስከዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጂናል ወይም አነስ ያለ የኤክስፖርት ጭማሪ ነው ማምጣት የቻሉት። ለምን ሲባል ኤክስፖርተሩ ከሚገዛበት ዋጋ ይልቅ ሌሎች ብዙ ዋጋ የሚያስከፍሉት በሀገር ውስጥ ያልተመቻቹለት ሁኔታዎች አሉ። ስለዚህ እነሱ ባልተመቻቹበት ሁኔታ ወደ ውጭ ኤክስፖርት አድርጎ የውጭ ምንዛሬ በብዛት ያመጣል የሚለውን ነገር እስከ ዛሬ ያሉት ኤክስፒሪየንሶች፣ ታሪኮች የሚያሳዩን እውነት እንዳልሆነ ነው። በተነጻጻሪው ግን ሌላኛው ሳይድ እውነት ነው። የውጭ ምንዛሬ ማስተካከያዎች በተደረገባቸው ሰዓታቶች ሁሉ በዚህ ሀገር ኢኮኖሚ ላይ ኢንፍሌሽነሪ ፕሬሸር ወይም የዋጋ ውድነት ጫና ተመልክተናል። ብዙ እቃዎች ከውጭ የሚመጡ እቃዎችን ጨምሮ የዋጋ ጭማሪ ሲደረግባቸው አይተናል።
በቀጣዩ ዓመት የኢትዮጵያ መንግስት የ11.1 እድገት ለማስመዝገብ እቅድ ያወጣ ሲሆን የኢንዱስትሪ ዘርፍ ከፍተኛ ተስፋ ተጥሎበት የ22 ከመቶ እድገት ያስመዘግባል የሚል እቅድ ወጥቷል።
ክፍል ሁለት ነው የያዝነው። ሙዚቀኛ በትናንትና ሁለት ያቀረብንላችሁ እስራኤላዊ ሙዚቀኛ ነው።
ኪል ያለው ይባላል።
ከመስታወት ጋር ቆይታ አድርጓል።
የኔ መጀመሪያ ሶሎ አልቦም ይወጣል በ11ኛው ወር
በዚህ አመት።
አዎ በዚህ አመት።
በአልበሙ የተካተቱት አማርኛ ዘፈኖች ናቸው?
አማርኛ ዘፈን እንደሚሰማ በኢትዮጵያ እኔ አልችልም ወደዚያ መድረስ። ለምን ጥላውን ሳየው፣ ማህሙድ ሳየው፣ ነዋይ ሳየው፣ አረጋ ሳየው፣ ኤስተር አወቀ ሳያት ጂጂ ታይዋንስ እንደነሱ አልችልም። አሁን እኔ ሂሳቤ የተለያየውን ሙዚቃ ባንድ ላይ ባንድ ዘፈን ማውጣት አንዳንድ ጊዜ ቃላቱ በአማርኛ ይሆናል፣ ሙዚክ አረንጅመንት አሜሪካ ዌስተርን ዩሮፕ ይሆናል፣ ቋንቋው እንግሊዘኛ ይሆናል፣ የኢትዮጵያ ሙዚቃ ዱዱዱ 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 ቱንቱንቱንቱንቱ አሁንም ጂያዝ ነው እና ትንሽ ጉራጌም ይስማል። ስለዚህ ባንድ ላይ ሁሉን አንድ ጊዜ ባንድ ላይ አርጌ ሙዚክ አረንጅመንት ይደረጋል እና ወደ አራት ዘፈን በአማርኛ አለ፣ ስድስት ዘፈን በእንግሊዘኛ አለ እና ይሄ እኔ ነው።
በጣም ደስ ይላል። እስቲ ሳብሳም አርግኝን ዘፈንልኝ ላስቸግረኝ።
ቆይ ይስማል?
አዎ ይስማል።
ያም እንኳን ቢኖር ቢበዛም ባይበዛም ከሰሩም የሰሙት ወዳጃ ይዘዛም ለመልካም ፍቅረኛ እንደ ደግነቱ በደግታ ቁርስ ነው ደብ ይላል ካንደቱ እግሬን ከጎን ሲደር ልብ ዝም እናምለት አችን ጉቾች እንዳመት ገላይን አርጅዳት ፍቅር በኛላግንገት ያነ ሰብሰብ ለመድ ወርደድ ረጋ ረጋ ያንቶንብኝ ያንቶንብኝ ከጎን ሳርኪኝ ሳብሳ ማግኝ ሳብሳ ማግኝ ያገርሽ ልጅነኝ
ትዝታም እንስራለን።
እስቲ እንስማ።
ኦኬ። ለነግረሽ ዋታ ዳርዳር ለበልልሽ ለነግረሽ ዋታ ዳርዳር ለበልልሽ የትዝታ 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 ነገር እስኪ ልትለትልኝ እሂ በማለት ሄድሜ ልጨርሰው እሂ በማለት ሄድሜ
ኋላ የሚያጅቡ የሙዚቃ መሳሪያ ተጫዋቾች አሉ። እነማን ናቸው? እንዴት ተገናኛችሁ?
ፍራይሊ ናቸው። በፊት አውቃቸዋለሁ በሌላ ባንድ የሚጫወቱ እና ጠየቋቸው ይህ ሙዚቃ ነው እኔ ጋር መስራት ትፈልጓላቸው ጠየቋቸው እና ለእኔ ደስታ እሺ ያሉኝ። በኢትዮጵያን ሙዚቃ በጣም ይወደው ለዚህ ሀገር በጣም በመጨረሻ አምስት አመት እዚህ ወደ 20-30 ባንድ አሉ። ሀበሻ ባይሆኑ ኢትዮጵያ ሙዚቃ የሚያደርገው ምን እሺ ያሉኝ። እኔም ስዘፍን ይወደዋል እና የኔን ኮንሰርት በፊት የነ ረጌ ባንድ ስሰራ በፊት አይተውኛል። ስለዚህ ትንሽ ይታወቅ ነበርኩኝ ከዚህ የተላቪቭ አካባቢ። እሺ ያሉኝ እና ስራ ጀመርነ። አንዱ ኡሪ ኪኖሮት የሚባል ሙዚቀኛ አለ። እሱ ሙዚቃ አሬንጅመንት ያደርጋል። እኔና እሱ ስለ ሙዚቃ እንሰራለን። ከዚያ በኋላ ሪሀርሰል ስናደርግ በስቱዲዮ ለሙዚቀኛ ለሁሉ ለሙዚቀኛዎች እንሰጣቸዋለን። እነሱ ይጫወቷል። እኔና ጓደኛዬ ነው የምንሰራው ሁሉን አሬንጅመንት ሙዚቃ። አዎ፣ በኮምፒውተር እንሰራዋለን። ይስሙታል እና ያነቡታል።
ሰብሰብ በመድ ወደድ ረጋ ረጋ
አንድ ጊዜ በጣም ትልቅ መድረክ ላይ ሰርተሃል፣ በጣም በርካታ ተመልካቾች ያሉበት። እሱን ቪዲዮ ነው እኔ የሚያገኘሁት መጀመሪያ። የት ነው የተጫወትከው?
ክራኮቭ የሚባል ቦታ ነው፣ ፖላንድ ነው። የደረስኩኝ ጊዜ ሁሉ በፎቁ ላይ የኔን ፎቶ በጣም በትልቅ በብዙ ፎቃ ያለው በአውቶቡሱ በኤርፖርት ምናምን የኔ ፎቶ ፌስቲቫል ጁዊሽ ካልቸር ፌስቲቫል ይሄ ነው ታይትል የፌስቲቫሉ ታይትል። አንድ ጥቁር አልነበረም። አሁን ትንሽ ፍራሁኝ። ለምን ስሜ በአማርኛ ነው መዘፍን እነሱ እና ፖላንድ ምን አማርኛ ሙዚቃ ያውቋል? ከኔ ጋር ኮንሰርቶ ሲጀምር በጣም አበዱ እኮ የጻ ዮሐንስ ዘፈን ሳብሰም ሲሰማ አበዱ በጣም ተደሰቱ በጣም ግሬት ኤነርጂ
እሱም ብቻ ነው የተጫወትከው
ወደ አንድ ሰዓት ከአስር ደቂቃ ወደ 12 ዘፈን ብዙ ዘፈን እኔ የጻፍኩት ነው ግን ሶስት ዘፈን የአማርኛ አረኩኝ እና አንዱ ሳብሰም ነው በኋላ የአለማዩ ሸቴ የወይን አረጊቱ
የወይን አረጊቱ ነይለኝ በሞቴ እስቲ በለው
ምን ጭረስኩቴን አልኪሽ ከንጀቴ አረ ጉድ ነው
የምትሰሪው ስራ
ወጣበረ
አያከባ
ደስ
አንተ እንድትልኮ ነው የፈለኩት ነበር
ደስ አለሽ ጀምሪ
አይ አብረን እንግዲህ መድረክ ላይ አይ ደስ ይላል በጣም ደስ ይላል ስለዚህ እንግዲህ እዛ መድረክ ላይ ያንንም ብቻ ነው ሰው ግን የተመለከተው ማለት
አዎ የወይን አረጊቱን በጣም ደምኛ ነበር በጣም ጥሩ ነበር ኢትዮጵያ ሙዚቃ ለዓለሙ በጣም አዲስ ነው አያውቁት እና ሳውንዱ ሲሰሙት በጣም ዋው this stuff is great it's wonderful wow it's Ethiopian music I never knew that Ethiopian music is such wonderful they're really excited
ተደሰቱ
በጣም ተደሰቱ ለኔ እኮ ዋው
እንግዲህ ወደ የግል ህይወትህ ልምጣና አግብተሃል ወልደሃል
ልጅ አለኝ እሷ 17 አመቷ ነው ግን አሁን ሚስት የለኝም የሙዚቃኛ ህይወት ቀላል ነገር ማደል ወልጊዜ ውጭ ሀገር መሄድ መመለስ ምናምን ምን ማድረግ ይቻላል ግን ቀስ ብዬ እንደገና ደግሞ ሌላ ልጅ ይጨምራሉ
ይቻለሁ ግባች ፍቅር ተረብሻለሁ ያበባታል መስዋላይ
መናገር የምትፈልገው ማስተላለፍ የምትፈልገው መልእክት ካለ ለሙዚቀኞችም ቢሆን
ለኢትዮጵያ ትልቅ ፖዚቲቭ ፊውቸር አላት ኢትዮጵያ ሀገር አምናለሁ እወዳታለሁ አክብራታለሁ ሁሉ በሰላም ይሁን ሰላም ብቻ ለኢትዮጵያ ብቻ ለዓለም ሁሉ
ለወጣቶችስ ምን ትላለህ ኢትዮጵያ ላሉ ወጣቶች
ዋው ትልቅ ጥያቄ ነው ቆይማ ማመን እና ተስፋ ይሄ ነው ዋናው ነገር በህይወት ተስፋ ካለህ እምነት ካለህ አትቆምም ሁልጊዜ ትሄዳለህ ለአንድ ቦታ ሁሉ መቆም አይቻልም በዚህ ዓለም ይነው ሳቤ ተነስ እና ሂድ ሁልጊዜ እና እግዚአብሔር ጥሩ ይሰጣል ከሰራ ካመንክ ተስፋ ካለ እግዚአብሔር ይመስጣል ይሄ ነው እኔ ሳብ ለወጣቶች
እሺ ግን በጣም ነው እንግዲህ ጊሊያሎ እዚህ ሲመጣ በድጋሚ እንግዳችን አድርገን እናቀርባለን።
በጣም ደስ የሚል ነው። ድምጽሽንም አድንቀናል መስታወት አረጋው። ለዛሬ እንግዲህ እዚሁ ላይ እንሰናበታችሁ። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና
እኔም መስታወት አረጋው ነበርኩ። በቴክኒክ ዝግጅታችንን ሲያቀናብር የቆየው ሞክቢል ያበሩ፣ ሙዚቃውን በመምረጥ ዲጄ ፋትሱ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት
መልካም ምሽት።